በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ስራዋ ሃይማኖት አብርሃም ጀምረን ማለት ምን ጋር የቆም ነው? እስከምን ድረስ ተማር ነው ማለት ነው?
ከወንድሙ ሎጥ ጋር አንተ ልጅ ሆነ በመሬት ከሆ
ተለያዩ
ተለያዩ ተለያዩ።
እሺ፣ ይህ የአብርሃምና የወንድሙ ልጅ የሎጥ ቦታ መከፋፈል ወይም ወደ መረጡት መሄድ የሚተርከው የኦሪት ዘፍጥረት ምዕራፍ 13 ላይ ያለው ክፍል። በዚህ ክፍል ላይ በግልጽ እንደምናየው አብርሃም ራሱን አላስቀደመም። ይሄ ነገር ግን የተረከው መስሎናል። አብርሃም ራሱን አላስቀደመም። ለማን ነው የተወው ምርጫው? ለሎጥ። የተሻለውን ነገር ለማን ተወው? ለወንድሙ ልጅ። እኛ አሁን በእኛም ህይወት ይሄ ነገር ይገለጣል ወይ ነው የዚህን ታሪክ አባውን ስናጠና አብረን ምናጠነው በቅዱሳን ህይወት ውስጥ የሚታየውን ማንነታቸውን በእነሱ ውስጥ ያለውን መልካሙን ትልልቁን ነገር ነው እየወሰድን የምናየው ተባብለን ተነጋግረን። አብርሃም ምርጫን የሰጠው ለማን ነው? ለሎጥ ነው። ለዛውም የተሻለውን ነገር የመምረጥ እድል ለሎጥ ነው የሰጠው። እኛ ብዙ ጊዜ የተሻለውን ነገር ነው ለሰዎች የምናስበው። ሌላው ቀርቶ ርህራሄያችን እንኳን በውስጣችን ያለው ርህራሄ ለሰዎች የሚያስመርጠን የተሻለውን ነገር ነው ወይስ እኛ የማንፈልገውን ነገር? ራሳችንን እንጠይቃቸው ጥያቄዎች ናቸው። አንድ ወንድማችን እርቃኑን ሆኖ ልናየው እንችላለን። በዚያ ሰው እርቃን ውስጥ ክርስቶስን እናያለን። የዛን ጊዜ ለዚያ ሰው ልብስ ስንመርጥለት እንኳን ለሱ የተሻለ ነው ለምናስበው ነው የምንመርጥለት ወይስ እኔ የማልፈልገው ምን ነው? ምግብ ስንሰጠው እኛ ብንበላው ይሻላል ብለን መርጠን ያስቀመጥነው ነው አውጥተን ምንሰጠው? ምክንያቱም እኔም ያለኝ አካል እሱ ያለው አካል ነው ብለን አስበን ነው ያንን ምናደርገው? ወይስ ለዚያ ሰው የምንሰጠው ይሄ ነገር ብንሰጠው አይጎዳንም ወይም ብንሰጠው የስስታችን ፍትወት እረፍት ይነሳናል ብለን ሰግተን ነው ያንን ነገር ምናደርግ? ስለዚህ ምን ጊዜ ጌታችን ትእዛዛት ሁሉ በሁለት ይታሰራል። የመጀመሪያው እግዚአብሔር አምላክን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሐሳብ፣ በፍጹም ነፍስ ውደድ የሚለው ነው ካለ በኋላ ሁለተኛ አይቱ ህግ ይችሉ የምትመስልና ባልንጀራህን ውደድ ልክኔ እንደ ራስህ ባልንጀራህን እንደማን ውደድ? እንደ ራስህ ውደድ ነው ያለ። እንደ ራስህ። ስለዚህ እንደ ራስህ ማለት ለኔ የሚያምረኝ ነገር ለዚያ ሰው ያምረዋል፣ እኔ የምፈልገውን ነገር ያ ሰው ይፈልገዋል። ቢቻል እንደውም ከዛ የበለጠውን ነገር ማድረግ ነው ከኛ የሚጠበቀው። የምናደርገው ነገር ሁሉ ለማን ብለን ስለምናደርግ? ለክርስቶስ ብለን ስለምናደርግ። ክርስቶስ ለኛ የመጨረሻውን ትልቁን ነገር ነው የሰጠን። የመጨረሻው ለምን? ለሰው ህይወትን አሳልፎ ከመስጠት በላይ ፍቅር በምንም መገለጽ አይችልም። የመጨረሻው መገለጫ የፍቅር ራስን አሳልፎ መስጠት። ስለዚህ ክርስቶስ የመጨረሻው መገለጫ የሆነውን ራሱን አሳልፎ በመስጠት ነው ፍቅርን የገለጠ። በሚበላ በሚጠጣ በሚለበስ ነገር ብቻ ፍቅሩን አልገለጠልን፣ ህይወቱን በመስጠት ነው ፍቅሩን የገለጠ። ስለዚህ ለወንድሞቻችን ምንጊዜም ከመረጥን መምረጥ ያለብን ምን የሆነውን ነው? የተሻለውን ነገር ነው መምረጥ ያለብን። ለነሱ ጥሩ ነው ብለን የምናስበውን ነው ማድረግ ያለብን እንጂ በእኛ የምርጫ ወረፋ የመጨረሻው ደረጃ ላይ ያለውን ነገር አይደለም ለነሱ ምንሰው። በእርግጥ እታረማለሁ፣ አንድ ጊዜ እንዲህ ብዬ አስተምሬ አንድ እናት አንድ ቦታ ላይ ወቅሰውኛል። የክርስቶስ አካል የኛ ውራጅ መጣያ አይደለም። የክርስቶስን አካል የኛን ውራጅ መጣያ ወይም ደግሞ የኛን ትራፊ መድፊያ ጋርቤጅ አድርጋችሁ አትወሰዱ። የክርስቶስ አካል እንደኛ ንጹህ ነገር ይሄ ይፈልጋል ስለዚህ ለሰው ሲሰጥ ለኔ ቢጤ ሲሰጥ እናንተ ሳጥኑ ያጣበባችሁን ወይም ልዋጭ አልቀበልም ያላችሁን ሳይሆን መስጠት ያለባችሁ ለዛ አካል በሚመጥን ሁኔታ ገዝታችሁ ነው መስጠት ያለባችሁ ወይም እናንተ ይሄን ብለብሰው ይጣቀመኛል ምትሉት ነው መስጠት ያለባችሁ ስስትም ይሸነፈው በዚህ በየት አስተምር ቆየው ሰውጣ ገነኛ ሴት ምንድነው ያለው መምህር አሉኝ አቤት አልኳቸው አይ ዛሬው ትምርት እስከዛሬ ጥመኝ ነበር የዛሬው ትምርት ብቻ አልጣመኝም አሉ ምን ነው አልኳቸው እንዳንሰጥ እጃችንን አሰረከና እንዴት ይላሻሽ ነው ግን ትምርት ማሻሻል ይችላል ነበር ይችላል ነበር አልችልም ጌታ ዮሐንስም ያስተምር ሁለት ልብሶች አሉት አንዱ ለሌለው ይስጥ ያለ ሁለቱንም ልብሶች ማንንም ይለብሰው ነበር ራሱ የሚለብሳቸው ልብሶች ነበሩ አንድም የሌለው ሳይ ግን አንዱን ለማን ሰጠው ለሌለው ሰጠው እህልም ያለው እንደዚያው ያካፍል ነው ማካፈል ማለት አንተ ከምትበላው ላይ ነው ማካፈል ማለት እንጂ አንተ ተርፎ ወይም ደግሞ ተጸይፈ የተውከውን መስጠት አይደለም ማካፈል ምን ጊዜ የተሻለ የመጀመሪያው በመጽዋት ህግ የመጀመሪያ አድርጋችሁ ልትወስዱት የሚገባው እነዚህ የምናያቸው ሰዎች እኔን ናቸው ብለን ነው አባቶቻችን ሲያቆዩን እናቶቻችን ሲያቆዩን ስማቸውን የኔ ቢጤ አይደላሉ የኔ ቢጤ ማለት እኔን የሚመስል እኔ ውስጥ ያለ ፍላጎት እሱ ውስጥም ያለ እኔ በተፈጠርኩበት አኳኋን የተፈጠረ እኔ ያለኝ አካል እሱ ያለው የኔ ፈጣሪ የሱም ፈጣሪው የሆነ ለኔ የሚያስብልኝ አምላክ የሚያስብለት ማለት ነው የኔ ቢጤ ሌላ አይደለም እዚህም ጊዜም ለወንድሞቻችን ስናደርግ የተሻለው ነው በአብርሃም ውስጥ ተመልከቱ የተሻለውን ምረጥ ያለው አይነን አንሳና ወደ ምስራቅና ወደ ምዕራብ ወደ ሰሜንና ወደ ደቡብ ተመልከት ወደ ወደድከው ሂድ እኔ ወደ ተቃራኒው ሄዳለሁ ጠብን መሸሽኝ የመጀመሪያው ሰላማዊ ድርድር ሲያደርግ የምታዩት ሰው መጽሐፍ ቅዱስ ላይ አብርሃም ነው አይደለም ጠብ ከሚያስነሳ ጦርነት ከሚያስከፍት ነገር ይልቅ መጀመሪያ ሰላማዊ ድርድር በጠረጴዛ ዙሪያ እናውራ ያለ አብርሃም ምንድነው እኔና አንተ ረኞች የሚያጣላችሁ እኔና አንተ ወንድማማች ነን አንተ ወደ ሰሜን ብትመርጥ እኔ ወደ ደቡብ ወርዳለሁ ተቃራኒውን ነው እኮ የመረጠው አይደል አንተ ወደ ምስራቅ ወጥተህ እኔ ወደ ምዕራብ እሄዳለሁ አይነን አንሳና የወደድከውን ተመልከት ነው ያለው ብዙ ጊዜ ሰዎች የነሱን ምርጫ ካከበርንላ እነሱ ራሳችንን ካላስቀደምን ጠላት ይኖረና አይኖረንም ጠላት አይኖረን መጥተው የሚቻል ነገር ሁሉ ተው መጥተው የሚቻል ነገር ሁሉ ተው የዛን ጊዜ እንኳን ወዳጆቻችሁ ጠላት ሊሆኑባችሁ ቀርቶ ጠላቶቻችሁ ወዳጆቻችሁ መሆን ይጀምራሉ መጣው የሚቻለን ነገር ሁሉ ምን ማለት መጣው መጣው አብርሃም ያንባለው ሎጥ አይኑን አነሳ በዮርዳኖስ ዙሪያ ያለው የሰዶምና የገሞራ አገር እንደ እግዚአብሔር ገነት ነበረች ምንጮች የበዙባት እንደሆነ ሳይ እነሱ በዛን ጊዜ መንጋ አርቢዎች ስለነበሩ ብዙ ከብቶች ስለነበሩ ማንንም ሰው የሚያደርገውን ምርጫ ሎጥ መረጠ ብዙ ሳር ወዳለበት ብዙ ምንጮች ወዳሉበት ወደ ሰዶም ሄደ በዛ ሀገር የሚኖሩ ሰዎች ግን ይላል መጽሐፍ ቅዱስ ክፉዎች ነበሩ ስለ ምግባራቸው የተበላሸ ነበር መጽሐፍ ቅዱስ ስለ ሎጥ ተናግሯል ጻድቅ ነፍሱ በስራቸው ይጨነቅ ነበር በዚያ ሲኖር ለከብቶቹ ተመችቷቸዋል ሊሆን ይችላል ለእርሱ አልተመቸውም ይሄም ያሳየን ምንድነው ለስጋ ተመችቷል ለነፍስ ግን አልተመቸም ብዙ ወገኖቻችን እኮ ወደ ውጭ ዓለም ይሄዱ አሉ አይደል እናንተም ተሰማላችሁ ለኔም ደውለው ይነግሩኛል አብዛኛዎቹ በስጋ ይመቻቸዋል ምንም ችግር የለም የሚበላ ሳር ሞልቷል የሚጠጣ ውሃ ሞልቷል በምግብ አይነት ከሄድ ከኛ ይልቅ ብዙ አማራጭ አላችሁ እኔና እናንተ ግፋቢል ብንበላ ዛሬ ሽሮ ከበላ ነገ ክክ አይደለ በሶስተኛው ቀን ዞሮ ይመጣው ምንድን ነው ሽሮ ነው ከዛ ክክ እያለ ለምን ኖሮ ምርጫችን ምን የሆነ ነው ውስን ነው በሽታችንም ውስን ነው ጥሩነቱ ልክ ነው በሽታችንም ውስን ብዙ አማራጭ ምግብ አላቸው ብዙ ይበላሉ ብዙ ይታመማሉ በሽታዎቻቸውም የዛ ነው ያህል ብዙ ናቸው ብዙ ከማስገባት ብዙ ጣጣ ነው ያለው በነፍሳቸው ደግሞ ስትመለከቱ ፍጹም በነፍስ ድርቅ የተመቱ ናቸው ቤተክርስቲያን ለማግኘት የሚጨነቁ ቤተክርስቲያን በሄዱ ተገቢውን ነገር ማየት የማይሹ በጣም በብዙ ነገር የሚቸገሩ መንፈሳዊ ህይወታቸው በከፍተኛ ረሃብ የተመታ ብዙ ወንድሞችና እህቶች አሉ። እኔና እናንተ እዛ ሀገር ብንሆን እንደዚህ ተቀምጠን እንማር ይመስላችኋል? ይሄን አይነት ጊዜ ምናገኝ ይመስላችኋል? ስንት ጊዜ ሰዓታችን እንዳይነበር በዚህ ሰዓት በምን አይነት ሁኔታ ዲያብሎስ አሳስቶ እንደሚይዘን ተመለከቱ። ሎጥ የገባበት የወሩ ውስጥ ነው ዛሬ ብዙዎቻችን የምንገባው። እግዚአብሔር ነገኛንም ከዚህ ሰውረን። አሜን አላችሁ? አሜን። ተስማማችሁ ማለት አሜን እኮ ያላችሁ አሜሪካ ላለም ይሄ አውሮፓ ላለም ይሄ አይደል? አዎ ነው እኮ። አዎ ግን ታያቱ ነው። አሜን እኮ ይሁን ይደረግብን ማለት ነው። ስለዚህ እግዚአብሔር አሁን ዛሬ ቢወስን አሜሪካ አሁን ከሰሙ ቃል ይወጣ አሜን ብላችኋል። ተናንተ አንተም አውሮፓን አሜሪካን አይም እንግዲህ ብሎ ይናገራው። አይ አባ የተናገሩት ሁሉ እኮ አሜን ማለት ስላለብን ነው። እንሱን ሰጠው ደለም እንግዲህ ተሳስታችሁ አሜን ያላችሁ አልቆጥርባችሁ። አምናችሁ አሜን ያላችሁ ግን እንዳመናችሁ ይላችሁ። እና ብዙዎቹ ይሰቃያሉ። ይሄን እውነቱን ነው ማለት ብዙዎቹ ይሰቃያሉ፣ ብዙዎቹ ይቸገራሉ። ብዙዎቹ የሎጥ ህይወት ያነበረው ነው። በመጨረሻም ሎጥ ምን አይነት ውድቀት እንደወደቀ እናያለን። ዘፍጥረት 14 ላይ ቀጥላችሁ ስታነቡ ምንድነው የሚለው? አራቱ ነገስተ ኮሎዶጎሞር በአምስቱ ነገስተ ሰዶም ላይ ተነስተውባቸው የሰዶም ነገስታት ምን ብለው አመጹ? በሰማይ የለዱር በሰዶም የለም ግብር ብለው አመጹ ይላል። አንገብርም ለነገስተ ኮሎዶጎሞር ይገብሩ ነበር አንገብርም ብለው አመጹ። ሲያምጹ ነገስተ ኮሎዶጎሞር አራቱ ተነስተው መጡና ነገስተ ሰዶምን መጥቷቸው አባረሯቸው። ከዛ በኋላ የአብርሃምን ወንድም ሎጥንና ቤተሰቡን ከነሀብት ከነንብረቱ የሰዶምን ንብረት ሁሉ ጋፈው ማርከው ይዘው ሄዱ ነገስተ ኮሎዶጎሞር። አብርሃም በመምሬ ዛፍ ስር ተቀምጦ ይያለ ይሄ ወሬ መጣለት፣ ወንድምህ ሎጥ ተማረከ፣ ሀብቱ ሁሉ ቤተሰቦቹ ሁሉ አብረው ተማረኩ የሚል ሰማ አብርሃም። ይሄንን ሲሰማ አብርሃም ወዲያውኑ ታጥቆ ተነስተ ከቤቱ 318 ብላቴኖችን መረጠ። በቤቱ ያደጉ ነው የሚለው መጽሐፉን ስታነቡ በቤቱ ያደጉ 318 ብላቴኖችን መረጠ። ከዚያ በኋላ ተከትሏቸው ሄደ ይላል ነገስተ ኮሎዶጎሞር። አደጋ ጥሎ ከፍተኛ ጦርነት ተዋግቶ ነገስተ ኮሎዶጎሞርና ሰራዊታቸውን አጥፍቶ መጥቶ ሎጥንና ቤተሰቡን ከነ ሀብትና የሎጥ ብቻ አይደለም የሰዶምን ሀብት ሁሉ ነው ያስመለሰው አብርሃም። አሁን እዚህ አብርሃም መግደል ባለበት ቦታ ላይ ገደል አይደለም? አያችሁ መዋጋት ያለበት ቦታ ምን ሆነ? ተዋጋ። መዋጋት ያለበት ቦታ ተዋጋ። ያንን ካደረገ በኋላ እነዛን ሁሉ መልሶ ሲመጣ የሰዶም ንጉስ አገኘው ይላል። አገኘውና ለኔ ልጆቹንና ሴቶቹን ብቻ ስጠኝ፣ ሰዎቹን ማለት ሰዎቹን ብቻ ተማርከው ሄዶ የነበሩት ሰዎቹን ብቻ ስጠኝ፣ ከምርኮ የመለስከውን ነገር ሁሉ ከብቱንም ምንሆንም ግን ውሰድ ላንተ። አብርሃም ግን ምን አለ? እጄን ወደ ሰማይ አምላክ አንስቻለሁ፣ ካንተ አለው የጫማ ማሰሪያ ጠፍርም ብትሆን አልወስድም። አብርሃምን አበለጠጉት እንዳለ ለአብርሃም ብልጽግና ምክንያቱ እኔ ነኝ እንዳትል ካንተ የጫማ ጠፍር ማሰሪያ እንኳን አልወስድም። መጀመሪያው ነው አብርሃም የተዋጋው ሀብትን ለማስመለስ ሳይሆን ማንን ለማስመለስ? ወንድሙን ለማስመለስ። ስለዚህ አሁንም ቢሆን ከማናቸውም ነገር በላይ የማን ነፍስ ይበልጣል? የሰው ነፍስ፣ የወንድም ነፍስ ይበልጣል። በምንም ነገር እኮ አይመዘንም። ይሄ ዓለም እኮ ይሄን ነገር ብናስተውልና ብንኖር እኔ ካለኝ ነገር የወንድሜ ፍቅር ይበልጣል እኮ ብንል ሰው በገንዘብ የተነሳ አይካሰስም፣ ፍርድ ቤቶችም አይጨናነቁም። ዛሬ እናት ልጇን ትከሳለች፣ ልጅ እናቷን ትከሳለች፣ አባት ልጁን ይከሳል፣ ልጅ አባቱን ይከሳል፣ ባልና ሚስት ይካሰሳሉ፣ ወንድምና እህት፣ ወንድምና ወንድም፣ እህትና እህት ተካሰው ይቆማሉ እርስ በርስ። ባልና ሚስት ዱቄትና በርበሬ በጣሳ ሰፍረው ይካፈላሉ። ለምን ሲሉ ለገንዘብ ሲሉ። የትኛው ይበልጥ ነበር? ፍቅር አይበልጥም? ብዙዎች አብረው የደከሙ አብረው የሰሩ በላባቸው ወጥተው ወርደው ትልቅ ደረጃ የደረሱ በፊት በፍቅር የነበሩ ልክ ሀብት ሲመጣ የጎሪጥ መታየት ይጀምራል። እኔ ከአንተ የበለጠ ደክሜያለሁ፣ አይደለም አንተ አይደለም እኔ የደከምኩት ማለት ይጀምራል። ምን ጊዜም ግን ካገኛችሁትና ከመታገኙት ነገር ሁሉ ይልቅ መጀመሪያ ማንን አስቀድሙ? ወንድማችሁን አስቀድሙ። የሥጋ ወንድም ይሁን በሃይማኖት ወንድማችሁ ይሁን አብራችሁ በመሳፈር ወንድማችሁ ይሁን አስቀድማችሁ ማሰላለባችሁ ለማን? ለወንድማችሁ። አብርሃም ለሀብት አልነበረም የተዋጋው። ወንድማችሁን ለማትረፍ ስትሉ ተዋጉ። ወንድማችሁን ለማስመለስ ስትሉ መክፈል ያለባችሁን መስዋዕትነት ክፈሉ። አብርሃም እኮ ሊሞትም ይችል ነበር። እስከ መሞት ለወንድሙ ነው የሄደው አይደለም? መክፈል ያለባችሁን መስዋዕትነት ለወንድሞቻችሁ ስትሉ ክፈሉ። ለገንዘብ ስትሉ ግን አትክፈሉ። ለዚህ ነው የጫማ ጠፍርም ቢሆን ካንተ አልቀበልም ወደ ሕያው እግዚአብሔር እጄን አንስቻለሁ። የኔ እጅ የሚቀበለው ከማን ብቻ ነው? ከሱ ብቻ ነው የሚቀበለው። ካንተ የጫማ መፍቻ እንኳን የጫማ ማሰሪያ እንኳን አልቀበልም። ከኔ ጋር ሊዋጉ የሄዱት ብላቴኖች ግን የበሉት ሊኖር ይችላል። በጦርነቱ ሰዓት ሲደክማቸው አርፈው የበሉት ነገር ሊኖር ይችላል ርቧቸው። ወይም ደግሞ እንደ ዋጋ ይሆነኛል ብለው የያዙት ነገር ይኖራል። ያንን አትንካባቸው። እኔ ግን ምንም ነገር አልፈልግም። ከጦርነቱ አብርሃም ሎጥን ብቻ ላለ እንጂ ሌላ ምንም አልወሰደም። የተዋጉት አብረው የነበሩት 318ቱ ብላቴኖች ግን የተወሰነ ዋጋቸውን ወስደዋል። ይሄ ዋጋችን ነው ብለው ያሰቡትን ዋጋ ወስደዋል። ይሄን ካደረገ በኋላ አብርሃም ይላል ዮርዳኖስን ተሻገረ። ይሄ ትእዛዝ የእግዚአብሔር ትእዛዝ ነበር። መጽሐፍ ቅዱስ ላይ አታነቡት። አባቶቻችን ምን ይላል? አብርሃም ከድል ሲመለስ ይላሉ ኃይል መንፈሳዊ ተሰማው ይላሉ። ኃይል ስጋዊ አይደለም፣ ኃይል መንፈሳዊ ተሰማው። በጦርነቱም ላይ እኮ አብርሃም ትሁት ነበር። አይታችሁታ የሰዶም ንጉስ ላክብርህ ሲለው በትህትና አልፈልግም ነው ያለው። ምንም ነገር አልፈልግም፣ በድሉ መኩራራትም አልፈልግም። ኃይል መንፈሳዊ ተሰማው። ኃይል ስጋዊና ኃይል መንፈሳዊ ትልቅ ልዩነት አለ። ኃይል መንፈሳዊ በእግዚአብሔር የምንታመነው እምነት፣ ሁሉን ነገር በእርሱ ማድረግ ይቻለኛል ብለን የሚሰማን ስሜት። ያ ኃይል መንፈሳዊ ሲሰማው እግዚአብሔርን አንድ ጥያቄ ጠየቀ። በዘመኔ ተወልደህ አይሃለሁ ወይስ የመወለጃህ ጊዜ ገና ነው ብሎ ይህንን ጥያቄ ጠየቀው አብርሃም እግዚአብሔር ኃይል መንፈሳዊ ሲሰማ። እኔና እናንተም ወደ እግዚአብሔር መናገር ያለብን ምን ሲሰማን? ኃይል መንፈሳዊ እያዛጋን አይደለም፣ መጸለዩ እያስጠላን አይደለም። አንዳንድ ጊዜ የጸሎት መንፈሳችን ትልቅ ደረጃ ይደርሰኝ አታቋርጡ አታቋርጡ ጨምሩ ጨምሩ የሚለን ሰዓት አለ አይደል? የዛን ጊዜ ወደ እግዚአብሔር የምናቀርባቸውን ቁልፍ ጥያቄዎች ናቸው። ቅድም የነገርኳችሁ መጽሐፍ ላይ የሚገርም ነገር አንብቤያለሁ። እግዚአብሔር የሚሰማህ በአንተ ከንፈር ሲናገር ነው። ተግባባል? ኃይል መንፈሳዊ ሲሰማን መንፈስ ቅዱስ ቃይን ትሆናል ማለት ነው። የዛን ጊዜ ነው ወሳኝ ጥያቄዎችን ለእግዚአብሔር የምናቀርበው። አብርሃም ይህን ወሳኝ ጥያቄ ሲያቀርብ በአንተ ዘመን ተወልጄ አታየኝ፣ ነገር ግን ምሳሌን ታየዋለ። ዮርዳኖስን ተሻግረ ሂድ አለው እግዚአብሔር። ዮርዳኖስን ተሻግሮ ሲሄድ ዋሻ አገኘ። እዛ ዋሻ ዳር ቆሞ ቅዳሴ ጎርጎሪዎስ ላይ ተሰሙታላችሁ አይደለም? የእግዚአብሔር ሰው ሆይ የእግዚአብሔር ሰው ሆይ ብሎ ተጣራ አብርሃም አይደል ነው። ልክ ሲጣራ መልከጼዴቅ ወጣ። መልከጼዴቅ የሳሌም ንጉስ፣ የልዑል እግዚአብሔር ካህን፣ የሰላም ንጉስ ነው። መልከጼዴቅ ካህን ነው ንጉስም ነው። በአንድ ወቅት ሁለቱንም ነገር የያዘ ነው። እንደ ንጉስነት የሚያስተዳድረ እንደ ካህንነቱም የልዑል እግዚአብሔር ካህን። ክህነቱን ማንም አልሰጠውም። ከማን ብቻ ነው የተቀበለ? ከእግዚአብሔር የተቀበለ ካህን። አብርሃም ከእርሱ ጋር ሲገናኝ አብርሃም ካገኘው ካለው ነገር ሁሉ ከአስር አንድ ለማን ሰጠ? ለመልከጼዴቅ ሰጠ። እንደ ክህነት አስራትን አወጣ አብርሃም። መልከጼዴቅ ደግሞ አብርሃምን ባረከው። አብርሃምን ባረከው። ህብስተ አኮቴት ጽዋ በረከት ይለው። የስንዴ ህብስትና የወይን ጽዋ ይዞ አብርሃምን ተቀበለው። መልከጼዴቅ በዛ ቦታ ላይ ሁልጊዜ ቀራኒዮ ነው ይሉታል። ያንን ቦታ ቀራኒዮ ነው ይሉታል። በዚያ በቀራኒዮ አጽመ አዳምን እየጠበቀ ነበር የሚኖረው። እስራኤላውያን እየተጣሉ ወደ እርሱ ይመጣሉ ይላል። ሲመጡ በዚያ በዙሪያው የነበሩ ሁሉ እየተጣሉ ወደ እርሱ ሲመጡ ምን ያደርጋል? መጀመሪያ ኡነት ይፈርድላቸዋል። ጥፋተኛ ሁለት ሰነት ከሆነች አንቺ ነሽ፣ ምንም ድርድር የሌለው ኡነተኛውን ይፈርድና ነገር ግን ሁለቱን ሳስታርቅ አይለቃቸውም። የተጣሉት ሳስታርቅ አይለቃቸው። ግን መጀመሪያ ምንድነው የሚያደርገው? ኡነትን ነው የሚፈርደው። አሁን ብዙ ጊዜ ዋሽቶ ማስታረቅ እንላለን አይደል? አለባብሶ ቢያርሱ ባረን ይመለሱ ይሉናል አሎ ሲያስጠነቅቁ። ስናስታርቅ ምን አድርገን ነው? ቁስሉን አፍርጠን ነው መጀመሪያ በደንብ። አሁን ሐኪሞች ታያላችሁ፣ ቆስለን እንሄዳለን ሊያክሙን። እዚህ ትኖራላችሁ የሕክምና ሰዎች፣ እኔ በልጅነቴ እንደነሱ ጨካኝ ያለ አይመስለኝም። ምክንያቱም እንሄድና እኛ ቆስሎ መግል ይዞ ምን ብሎ ነው የምንሄደው አይደል? ያዩትና በመቀስ ጥጥ ጥጡ ላይ አልኮል፣ እንግዲህ አልኮል ራሱ ነው ይቻላል፣ መቀስ ራሱ ነው ይቻላል። ከዛ ምን ነው ያለው? እኛ ነፍሳችን ሳት ትላለች፣ እነሱ ግን እያወሩ እንደዚህ ሆኖ ያናቀብኝ እያሉ የእኛን ቁስል ምን ነው ያደረጉ? ወላይ ጫርገው። እኛ አልቅሰንም ጮኸንም አብደንም ያን ካደረጉ በኋላ ግን እኛን ለማሰቃየት ፈልገው ለምናችን ነው? ለጥቅማችን ነው። እንደዛ ካልሆነ ምን አይሆንም? አይድን። ብዙ ጊዜ የሚያቆስላችሁን ነገር ውደዱት። የሚያቆስላችሁ ለፈውስ ከሆነ ውደዱ። የሚያቆስለን ነገር ለፈውስ ከሆነ ራርቶ ወደ ገደል ከሚሰደን ጨክኖ የሚያደልን ሰው ይሻልናል አይደል? የተመረጠ ነው። መልከጸደቅ እንደዚህ አይነት ጠላይ ነበር። እውነቱን ነው የሚፈርደው። ጥፋተኛውን ጥፋተኛ ነህ፣ ይሄ ነው ጥፋትህ፣ ካሳ ይሄንን ትከፍላለህና ነገር ግን ምን ያደርጋቸዋል? ያስታርቃቸዋል። ሁልጊዜ ለእግዚአብሔር መስዋዕት ሲሰዋ እንደነ ሙሴ ያይደለ እንደነ አሮን ያይደለ የሚሰዋው በስንዴና በወይን ነው። ስንዴውና ወይኑ ለኔና ለእናንተ ግልጽ ነው አይደል? የልዑል እግዚአብሔር ካህን ነው። ክህነቱ እንደ አሮን በዘር አይደለም። ቅዱስ ጳውሎስ ስለ መልከጼዴቅ ሲጽፍ የልዑል እግዚአብሔር ካህን የሳሌም ንጉስ፣ እንደውም የጽድቅ ንጉስ ይለውና ምን ይላል? የትውልድ ቁጥር የለውም፣ እናትና አባቱ አይታወቅም። እናትና አባት የለውም ነው የሚለው፣ የትውልዱን ቁጥር አይታወቅም ብሎ ነው የሚዘጋው። ምክንያቱም አንደኛ ዕብራዊ ስላልሆነ፣ መልከጼዴቅ እስራኤላዊ ዕብራዊ ስላልሆነ ከዕብራውያን አባቶች መካከል ምኑ አልተቆጠረም? ትውልዱ አልተቆጠረም፣ ዘሩ አልተቆጠረም። ከሌ ከሌን ወለደ ከሌ ከሌ ወለደ የሚለው እስከ ኢየሱስ ክርስቶስ የሚመጣውን ትውልድ ስታነቡ መልከጼዴቅን አታገኙትም። ዘው ትውልዱ በዕብራውያን ግንድ ውስጥ የሚቆጠር አይደለም። ስለዚህ ምን ይነግረናል? መልከጼዴቅ ዕብራውያን እስራኤላውያን። ስለዚህ እናትና አባቱም አይታወቁም። እኛ አበው በብዙ ነው የሚተረጉሙት። አንደኛ አልተናገረም ይላሉ። የእውነተኛ መናንያን ምሳሌ ስለሆነ አባቴ ከሌ ነው እናቴ ከሌት ናት አላለም። እውነተኛ መናንያን እንዲህ ናቸው። ሀገርህ የት ነው? ቤተሰቦች እነማን ናቸው ብትሏቸው አይታወቁም። ለምሳሌ የእኛ ቤተክርስቲያን ፓትርያርክ የነበሩት ብፁዕ ቅዱስ አቡነ ተክለ ሃይማኖት የመጀመሪያ ለፕትርክና የታጩበት አንዷ ምክንያት ይችናል ወይም ታውቃላችሁ? አበባው ይግዛው ከደርግ ተወክሎ እቺ ቤተክርስቲያን መንግስት ያላጸደቀው ፓትርያርክ አይቀመጥም። ለምንም ታም ምስጢር አውጣው ግን ያዙ። እሺ፣ ብዙ ተከታዮች አሏት ቤተክርስቲያን፣ ወደዳችሁም ጠላችሁም። ዛሬ እኮ አይደለም ነገራት፣ ከኃይለ ስላሴ ጀምሮ ከድሮ ነገስታቱ ጀምሮ እቺን ቤተክርስቲያን መቆጣጠር ያልቻለ መንግስት እቺን ሀገር አይገዛም፣ የታወቀ ነው። ስለዚህ የትኛውም ፖለቲከኛ መጥቶ ሲቀመጥ መጀመሪያ እጁን ግልጽ እጁን ወደ ህዝብ፣ ስውር እጁን ወደ ቤተክርስቲያን ሰዶ ነው የሚይዘው። የትኛውም ሰው እስከዛሬ በመናቀይ ፓትርያርክ ምርጫ በነፃ ምርጫ በመንፈስ ቅዱስ ነፃ ምርጫ የተመረጣ ነው። እኔ ግልጽ ነው እንደራት በቃ። እሺ ሲሆን እንዴት ሆነ? አቡነ ጳውሎስ እንዲህ አተመ። ስለነሱ የግል ህይወትና የግል ማንነት የሚያውቀው ማን ብቻ? እግዚአብሔር ብቻ። ምርጫዋ ላይ ከሄድን ፍትርክና ወንበሯ ላይ መቀመጧን ግን በተመለከተ ስንሄድ አጨረ ነው። ከእናንተ የተሻለ ከአጣፋቱ ጋር ከምን ጋር ወላ ነው አይደል? እናውቃለን ነው ማለት ነው። እንደፈጸው አይሆን። ይሄ ማለት እኮ 50 ሚሊዮንን ህዝብ እንደፈለኩል ብሎ መልቀቅ ማለት ነው። በአንድ ቀን እንዶ ተመካክረን እፍ እንኳን ብንል እኮ ጠራርገን ቀይ ባህር ነው የምንከተው አይደል? አይደል? ታዲያ ዝም ብሎ ይለቀቃል? እንዲህ አይነት ህዝብ የምትመራ ቤተክርስቲያን ይመስላችኋል? በፍጹም
መቼ ለታ አንድ መምህር ሲያስተምሩ መቼ እቺ ቤተክርስቲያን ከድሮ ጀምሮ እስካሁን ድረስ ተሰደባለች አሁን እና አንዱ መናፍቅ ለካስ ምን ብሎ ተናግሯቸዋል ከሷቸው ጋር ሲከራከር ደም አፍሳሽ ቤተክርስቲያን ብሎ ተናግሯቸዋል የኛን ቤተክርስቲያን ደም አፍሳሽ ቤተክርስቲያን ጦርነት ባራኪ ደም መታፋስስ ቤተክርስቲያን ሰላም የሌለባት የክርስቶስ ሰላምን ማታውቅ ብሎ ተናግሯል ምን ስላረገች ሲሉት ይሄው ከጣሊያንም ጋር ብንዋጋ ሂርተዋ ጋር ብላ መትቀሰቅስ እሷ ከኤርትራም ጋር ብንዋጋ ሂርተዋ ጋር ብለው ጳጳሳቸው ሳይቀሩ እዛው ሄደው መግደላቸው አቀራ አይደለም እኮ ብለው አይተናል በቴሌቪዥን ብሎ ተናገረኛሉ ልክ ነህ አንተ ግን በነጻነት እንዲህ እየተናገርክ ያለው በእኛ በኦርቶዶክሳውያን ደም ነው ለነገሩ እንዴ አይነቱ ሁሉ የሚሰማ ጆሮ ነው መናገር እኔ አሁን ምን ቃላት ለኔ እንደ ወርቅ አጀንዳ ላይ ጽፋቸዋለሁ ለሱ ግን እኮ ምንም ባክ ነው አለ አቤት ምርጥ ቃላቶች የማይሆን ጆሮ ውስጥ ዋጋ ሳያገኙ ሲቀሩ እንዴት ያሳዝናል አይደል ወርቅን እኮ ኩስ ላይ እንደመጣለ አይደል እንደዛ ቆመ ግን አያችሁ ምን አይነት የኔና የናንተ አባቶች እኮ ንግግራቸውን ጥልቀቱን አያችሁ አንተ ዛሬ የምትለው ለመሳደብ እንኳን መብት ያገኘው በኦርቶዶክስ ደም ነው እና አቡነ ተክለ ሃይማኖት ምርጫ አርባዊ ግዛው የሚባል በስም ታውቁት ሆነ ከደርግ ጽፈት ቤት ተወክሎ ምርጫውን የሚከታተል የሚቆጣጠር እሱ ነው እና ከደርግ የወጣው ትላል ምንድን ነው ካሉት ጳጳሳት እንዳይሹ ፈልግ እንደው ከበረሃ ከምንም ይሁን ፈልገህ ምንም የኛን ፓርቲ ችግር ማይፈጥር ሰው ነው ማስቀመጥ ያለበት ነው አቡነ ተክለ ሃይማኖት ደግሞ ጽላት ፈልገው ጽላት ሊወስዱ መንበረ ፓትርያርክ ሲመጡ ያገኛል ከነ ደበሏቸው ያገኛቸዋል ከየት ነው የመጡት ከእንደዚህ አይነት ነው ስሞት ማን ይባል ተክለ ሃይማኖት አባ ማን ይባል የዛን ጊዜ ስማቸው ሌላ ነው አባ ከኒ ይሉታል አገሩ የት ነው ኢትዮጵያ የተወለዱ ኢትዮጵያ እናትና አባቶት ማን ናቸው? አይ እኔ እናቴም አባቴም ቤተክርስቲያን ናት ኢትዮጵያ ናት። ወዲያውኑ ነው ይባላል አወይ ዘው ስልኩን አንስቶ ድርግ ጽፈት ይደወልና ምን ፈልጋቸው ፓትርያርክ ተገኝተዋል። ወዲያው ወለት እንዴ ነው ይባላል። ደበሏቸው የግድ ነው ያወለቁት እንዴ ታውቃላችሁ ማክራ። የደበሷት እንደበሉ ፓትርያርክ ወንበር ላይ መጀመሪያ ሲቀመጡ ከነደበሏቸው ነው ወጣው። በኋላ በስንት መከራ ነው ደበሏቸው ወልቆ ቢጫ ወይ ባይለበፍ አማ ሞስኮ ሲሄዱ ነው የግድ ያስደረጓቸው ሞስኮ ለጉብኝት ሲሄዱ እንደው ሀገሪቷን ያሰድባሉ አኮ ተብሎ ተለምነው ነው ሞስኮ ሲሄዱ የጠፍር ጫማ ያረጉት እንጂ ጫማ ያረጉ ነው እሱ ምናልባት እንዲስላቹ ላታምኑት የብር መልክ አያቁም ነበር ነው ይባል ቁጥሩን ካላዩት የብር መልክ አያቁም ይሄ 100 ነው ይሄ 50 ነው አይሏችሁ እዛ አይነት ነው ተነበራቸው ምን ትነው ወሰደኝ ወደሳቸው
ያብራሃም
የትውልድ ቁጥሩ እናትና አባት ማን አሁን ወነተኛ መናን ያልናኝናችሁ እናትና አባት ማን ናቸው ተውላቴ እግዚአብሔር ነው እናቴ ቤተክርስቲያን ናት አለቀ እከሌ ተከሌ እኛ አሁን አጥንት ቆጠራ አስመካኔል ለነሱ ግን አጥንት ብትቆጥሩ አፈር ነህም ይለበቅ የማንም የነገስታትም ዘርሁን የኔ ቤትም ዘርሁን ግን ነገ ምንድነ አፈር ነህ የነገስታትም ዘር ውስጥ አንተም ዘር ውስጥ የሚመላለሱ ያውቀይ ደም ሌላ ምንም ነገር የለም እንደ ናዚ አረንጓዴ ደም ነው ያላችሁ ብሎ ማታለል ነው መናንያን እንዲናቀ አገራችሁ የት ነው አይታወቅ እኔ አንድ ቦታ የማቀው አንድ መናኛ አንድ ባህታዊ ብዙ ጊዜ ሳወራ ተሰማለ ገብረስላሴ የሚባል ያለበት ቦታ በነግራችሁ ይሄዳችሁ ስለምታስቸገሩ እና መጥቶ እዛ ቦታ ከተገኘ አሁን በኔ አቆጣጥር ከ20 አመት በላይ ይሆናል እዛ ቦታ እኔ እንኳን ሳውቀው 14 13 አመት አለ ዛውታ ከየት ነው የመጣው እናት አባቱ ለማን ይባሉ ስሙ ማን ነው የሚያቀርሱ ስሙን እንኳን አልተናገረም የሚያቀርብ ስለዚህ ምን ብለው ዝም ብሎ እዛ ያሉ ቤተክርስቲያን ካህና ገብረ ስላሴ ነው የስላሴ ባህሪ በቃ ስሙ አይታወቅም እውነተኛዎቹ መናንያን እንዴ ናቸው መልከጼዴቅም በእውነተኛ መናንያን ምሳሌ እናትና አባቴ መከሌ ናቸው ከዚህ ሀገር ነው የመጣሁት ብሎ አልተናገረም ይሄንደኛው ትርጓሜ ነው ሁለተኛው ትርጓሜ በትውልድ ዘር ሲቆጠር እናትና አባቱ ከሊት ከሊት ናቸው ብለው ከብራውያን ዘር ምን አልሆነም አልተቆጠረም ስለዚህ የትውልድ ቁጥር የለውም ብሎ ተናገረ። የኔና የናንተ አባቶች ግን ሲተረጉሙ አንዳንድ የውጭ ጻፍትም እንደተስማሙበት መልከጼዴቅ ኢትዮጵያዊ ነበር። ኢትዮጵያዊ ነው መልከጼዴቅ። አንደኛ ስሙ ራሱ መልከጼዴቅ የሚለው ስም ራሱ ወደ ኢትዮጵያ የሚያደላ ስም ነው። ሁለተኛ በዓለም ታሪክ ቢፈልግ ንጉስም ካህንም ሆነው አገርን ሲያስተዳድሩ የሚታወቁ የኢትዮጵያ ነገስታቶች አላቸው። ይሄ ከየት ወረደ? እንደ ዘር ከማን ወርዷል? ከመልከጼዴቅ ስርዓተ መልከጼዴቅ። አሁን አንዳንድ አበው የሚሞግቱ አሉ። አሁን እነ መሪ ራስ አማን በላይ የሚባሉ ጻፍት ሲጽፉ የኛ ክህነት ነው የሚሉ ከሌዊ ከማን ይወረደ አይደለም፣ የኛ ክህነት የኢትዮጵያውያን ካህናት ክህነት ከመልከጼዴቅ ይወረደ ነው ብሎ ነው የሚሟገቱ። ኢትዮጵያ ውስጥ ደግሞ አንድ አይደለም ሁለት አይደለም ከአምስት ከስድስት በላይ ከዛም በላይ የሆኑ ካህናት ነገስታት ሆነው እናቃል። ንጉስም ናቸው፣ በዛው ሰዓትም ካህናት ናቸው። እንደ ካህናት ገብተው ይቀድሳሉ፣ እንደ ንጉስ ያስተዳድራሉ። እነ ላሊበላ፣ እነ ናኩቶላ፣ እነ ገብረ ማርያም አይደለም እነ ሀርቤ ማለት እነ ይምርሃነ ክርስቶስ፣ ሌሎችም ብዙ መጥቀስ እንችላለን። መልከጼዴቅ ጋር ተገናኘ። መልከጼዴቅ ጽዋ በረከትና ጽዋ ማነው ጽዋ ኮቴትና ህብስተ በረከት ሰጠው ለአብርሃም። ያ የስጋው ደግሞ ምሳሌ ነው። አብርሃም የምእመናን ዮርዳኖስ የጥምቀት መልከጼዴቅ የጌታችን የኢየሱስ ክርስቶስ ቀራንዮ ምንም ምሳሌ ያስፈልገው አይደለም። ያ የሰጠው ህብስተ በረከትና ጽዋ አኮቴት የስጋው ደግሞ ምሳሌ ነበር። አሁን ምሳሌውን አየ አብርሃም። ከመልከጼዴቅ ቡራኬ ተቀብሎ በደስታ ነው ወደ ስፍራው የተመለሰ በደስታ። በመጽሐፍ ቅዱስ መልከጼዴቅ የኢየሱስ ክርስቶስ መሐለ እግዚአብሔር ወይኔስ አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ ነው የሚለው ዳዊት መዝሙር 107 አልተሳሳም። እስቲው 107 መሰለኝ እግዚአብሔር ማለ አይጸጸትም። 109 መዝሙር 109 ቁጥር 4 ላይ እግዚአብሔር ማለ አይጸጸትም አንተ ለዘላለም እንደ መልከጼዴቅ ስርዓት ካህን ነህ። ይሄ በኋላ ለማን እንደተነገረ ለኢየሱስ ክርስቶስ እንደተነገረ መልከጼዴቅ ክህነቱን ከሰው አገኘው አንልም። ኢየሱስ ክርስቶስን ከሰው የተቀበለው ሹመት አለ። ክህነቱ ቢሆን መንግስቱ ቢሆን አለቅነት በጫንቃው ላይ ነው የተባለው እንጂ ከማንም አልተቀበለም። ከማንም የክርስቶስ ክህነትም ከነ አሮን ዘር አይደለም፣ በዘር ወርዶ አይደለም። ምንም መሬታችን ከቤተ መንግስትም ከቤተ ክህነትም ብትወለድም የክርስቶስ ክህነቱ ግን እንደ አሮን ስርዓት በዘር ነው አንለው። ሁለተኛስ የነ አሮን ክህነት ጊዜያዊ እርቅ አንጥቶ ጊዜያዊ ክህነት ነበር አብቅቷል። የክርስቶስ ክህነት መስዋዕቱም ዘላለማዊ ነው፣ ራስንም መስዋዕት አድርጎ ያቀረበው ክህነቱም ዘላለማዊ። አብርሃም ይሄንን አድርጎ በደስታ አንድም አባቶች እዚህ ላይ ቀንህን መቼ ነው ማየው ብሎ ሲነገር በቀራንዮ እንደተሰቀለ ሆኖ በራእይ ታይቶታል ይላል። እዚያ ቦታ ላይ መልከጼዴቅን ሊጠይቅ የሄደበት ቦታ ላይ ከብዙ ሺህ ዓመታት በኋላ እንዴት ሆኖ እንደሚሰቀል በመስቀል ላይ እንደተሰቀለ ሆኖ ታይቶታል ይላል። ዋናው ግን የምንቀበለው ከመልከጼዴቅ ጋር መገናኘቱ ነው። ይህ የልዑል እግዚአብሔር ካህን ከዚያ በኋላ ምን እንደሆነ አይነገርም። ሞታ አይባልም እንዲሆን የሚል ጽሑፍ አንብባችሁ ታውቃላችሁ? መጽሐፍ ቅዱሱ ላይ ሞተ ይለዋል መልከጼዴቅ አይለው? የመልከጼዴቅ ሞተ ተብሎ እንዳልተጻፈለት ክርስቶስም ዘላለማዊ ካህናችን ሕያው ሆኖ ለዘላለም የሚያገለግለን የሚገዛን ካህናችን በድካማችን የሚራራ ሊቀ ካህናት አለን የተባለው ለዚህ ነው። ይህንን በደንብ የሚያጠናክርላችሁ ዕብራውያን 5:6 ላይና ዕብራውያን 7:1-3 ላይ ታገኛላችሁ። ከዚህ በኋላ አብርሃም ለሰዶማውያን ሁሉ ምርኳቸውን መልሶላቸው ወንድሙንም ሎጥ አረጋግቶ አንዲትም ነገር አልቀበልም ብሎ ወደ ስፍራው ተመለሰ። ከዛ እግዚአብሔር ያገኘዋል አብርሃም እንደተገናኘው
አብርሃም እንዲህ ነው የሚለው እግዚአብሔር ከዚህ ነገር በኋላ አብሮ ነው የሚጀምረው ሲጀምር ዘፍጥረት 15 ላይ ከዚህ ነገር በኋላ እግዚአብሔር የእግዚአብሔር ቃል በራእይ ወደ አብርሃም መጣ ይልና አብርሃምን ምን አለው እግዚአብሔር አትፍራ እኔ ላንተ ጋሻ ነኝ ይለዋል እኔ ጋሻ ነኝና አትፍራ ዋጋ ከኔ ዘንድ ነው እጅግ ባለጠጋ አደርጋለሁ እባርክህም አለ የአብርሃም እና እግዚአብሔር ፈቃድ ሐሳባቸው ተገናኘ አልተገናኘ አንደኛ አብርሃም ሄዶ ተዋግቷል ከተዋጋ በኋላ ከዚህ በኋላ እነሱ ደግሞ አሰልሰው መጥተው አደጋ ይጥሉብኝ ይሆን ብሎ ስጋት ውስጥ እንዳይገባ እግዚአብሔር ምን አለ ወዴ ጋሻ ነኝና አትፍራ እንደገና ደግሞ ከሰዶም ንጉስ አንዲትም አልቀበልም እጄን ወደ ሰማይ አምላክ አንስቻለሁ ወደ እግዚአብሔር እጄን ከፍ አድርጌያለሁ ብሏልና እኔ እጅግ ባለጠጋ አደርጋለሁ ዋጋ ከኔ ዘንድ ነው እጅግ ባለጠጋ ነው ከኛ ስኬት ወስተጀርባ ማን ይሆናል እ ብልጣት ታውቆን ማጨበርበር እ ከእግዚአብሔር አስበልጠን እናመሰግናቸው ሰዎች ወይስ ከስኬታችን ጀርባ ያለው እግዚአብሔር ነው ጠይቀንና ቃል ብዙ ጊዜ ከስኬታችን ጀርባ አሉ ብለን እናስባቸው ሰዎች የስኬታችን እለት ወይም የስኬታችን ማግስት እናውቃቸዋል ብዙ ጊዜ ተሳክቶልናል ብለን ስናስብ ደስታችን የሚያሰሩ ከማን ነው እግዚአብሔር ወታይ ነው አይደል በዙሪያችን ካሉት ጋር ነው የምናከብረው እንጂ ለዚህ ሁሉ ምክንያቱ እግዚአብሔር ነው ብለን መጀመሪያ እንደ ቅዱስ ጳውሎስ አቀድም አይኩት ተወለ እግዚአብሔር ከሁሉ አስቀድሜ እግዚአብሔርን አመሰግናለሁ አንል ይሄ የንግግር ማሳመሪያ ብቻ ብዙ ሰዎች ስኬታቸውን ሲገልጡ ከሁሉ በፊት ለዚያ በቃ ለዚያ ደረሰኝ እግዚአብሔርን አመሰግናለሁ በህይወት ይሆንያ ወይስ የከንፈር ንግግር ማሳመሪያ የኛ የሁላችን ግን ስኬታችን ቀስ ብለን ብንመረምር ማን ብቻ ነው እግዚአብሔር እጁን ቀስ ያረገ በሰዎች እየሰደደ ነገሮችን ያመቻች የሚፈጽም ነው እግዚአብሔር እኛን መጠበቅ እኛን መመገብ እኛን ማስተዳደር ስራው ስለሆነ አብርሃምን እንዲህ ብሎ አጽናናው በዘፍጥረት 16 ላይ ስትሄዱ እንዲሁ የሚደንቅ ታሪክ ታገኛለህ እግዚአብሔር የመጀመሪያ ስራው አድርጎ የሚያደርገው እንደሆነ የአብርሃምና የሳራን ስም ይቀየው። መጀመሪያ ስማቸው አብርሃምና ሶራ ነበር። ይለውጥና ከእንግዲህ አብርሃም ተብለ አትጠራ። አብርሃም ማለት ክብር አብ የተከበረ አባት እንደማለት። ከእንግዲህ አብርሃም ተብለ አትጠራ። የብዙዎች ነገዶች አባት ትሆናለህና ስምህ አብርሃም ይሁን። አብርሃም ማለት አበ ብዙሃን ማለት ነው። የብዙዎች አባት ማለት ነው። አበ ብዙሃን ተባለ። ሳራም ደግሞ ለብዙዎች ነገዶች እናት ሆናለችና ሶራ አትባል ከእንግዲህ ስሟ ሳራ ነው ብሎ ስማቸውን ከቀየረ በኋላ ወዲያው ግን አንድ ታላቅ ቃል ኪዳን ያደርጋል እግዚአብሔር ከአብርሃም ጋር ቃል ኪዳኔን ካንተ ጋር አደርጋለሁ ቃል ኪዳኔን እሰጣለሁ ነው የሚለው የቃል ኪዳኑ መነሻ አብርሃም አይደለም ማን ነው እግዚአብሔር ራሱ ቃል ኪዳን ካንተ ጋር አደርጋለሁ ብሎ የሚሰጠው በመጽሐፍ ቅዱስ ብዙ ቦታ እግዚአብሔር ስም ሲቀይር እናያለን አይደል ያስም ያዘለው ትርጉም ለእግዚአብሔር ሰው አብሮት ላለው ሰው የማይገባ ከሆነ እግዚአብሔር ህይወታቸውን ሲቀይረው ስማቸውንም አብሮ ይቀየው እንዲህ አይነት ነገር በመጽሐፍ ቅዱስ የተለመደ አብርሃምን አብርሃም ብሎታል ሶራን ሳራ ብሎታል ትንሽ ስትቆዩ ደግሞ ያዕቆብን ስምህ ያዕቆብ አይባል ከእንግዲህ ስምህ እስራኤል ነው ይላል እንዲህ አድርጎ ስም ይቀይራል እግዚአብሔር ለሌላ ለናንተም ቤተክርስቲያን ልክ ስንጠመቅ ቃል ኪዳን ስንገባ በጥምቀት ቃል ኪዳን ስንገባ ከእግዚአብሔር ጋር ስም ተቀየረልናል ብዙ ጊዜ ድሮ አባቶቻችን ስም ያንኑ ነው የሚያጸድቁት ገብረ ማርያም ካልነው መጠሪያውም ሆኖ የሚቀረው ማነው ቤተክርስቲያን የሰጠችው ገብረ ማርያም ገብረ እግዚአብሔር ካሉት ገብረ እግዚአብሔር ወለተ ማርያም ከተባለች ወለተ ማርያም በዛው ነበር የሚቀጥሉ ከተወሰነ ጊዜ በኋላ ነው ምን የመጣው ስም መቀየር የድሮ እናቶቻችን ስማቸውን ስትሰሙት ይሄን ይነግራችኋል አይደል ጸጋዛ አህ ያሙነ ተክናይ ማለት ነው እግዚአብሔር ያ አይደል ይሄው ስታውት
مسكال كبرى كريستوس زمدا يدرونا في تاتي زمدا يقولك بصانة ولا تبيتروس الكريستن الناس من دونه أستاوك أستاوك يبزوا تون كبصانة تبتلو ودزا ستتقرو أتاقن مهي عمارج بلعينج اندي يميلو سمو تاتاقن من كذين كمن جاي تقن عني سمنو متاقن كريستن الناس يميلو سمنو متاقن كريستن الناس يميلو يا يا ونا تكلم عن السمع راسو سيجمر في الساعة سوى نادل لا واجه، ها؟ وهالاقي تكلم عنه تبال على راسو بالبيت، يمجمر يوم سمع قبله حتى أورم يبلغ قبله برا براسو بالبيت هو يتمرد الله توسم تكلم عنه تبال تكلم عب تكلم ولا تكلم الناس كل بسمة ولا، لون دي ولون سمع سكبت أيام جالسان، بس هو تون بس ينادي الله، بعد دش كده لك بقولي كده لا إبراهيم سميك أيام الله جذاتني يسوع كريستوس أرسم هون ولا ما ملكت بعد إسكندر يا هاري أرسم فيك أيامنا هذا سموان كان مدي سموان أتبال سمه كيف هذا هذا ما أنا أنت سم ليفي نم كان مدي ليفي ثابلا حتى ترى سمه ما تيوس يالا سمعت شون فيك أيامنا جينا سمعت شون فيك يوحنا سنا يا أيق أبن سمعت شون كوك أيوه بوانير جيس براتون ينعود بواد لجوج أنا بقولي كده أنا لنا برضو سمن ده سات أقوله لحدش كده أنا بعلم على وش من سات أجو سمن سات أجو ما لنا فين تعالى شان ما تعصره ها ينكرنه لابراهام يجي لبرضو تنيني يالن لابراهام سمع أقوله تنيني يالنه بيجوا يهنا جر إذا جر عملك سمعت شون كأيروا ولا يجزرت على كده أنا يا درج الله شون يجزرت على كده يجزرتك على كده لابراهام لنا لزروه يتسطر يجزيعني الهزب لما هو ناتشو مليا يمي جزرو ترى مو بيجس انت كمنه بس هو اللي ده معنين يوم ببيت وسط على عجل جايم بيهون يمي جزرو بس انت كمنه بس انت كمنه سمت قدر بمسافة كده في رافعون اللي يترجو معه بليك أونت ب ب ب ببيت وسط على ليك أونت زن سمت قدر رافعون تلك ترومة سمنت قطر يجيت عند مسعي متوكل قطرنا سمنت قطر يودي عنا والعالم متوكل قطرنا انديت لنا الانشلال لنا ها عدل جيت على كهول جنب العكس قطره بس انت ناوي قلي تنسو سنة بس انت ناوي قلناه قدامي سنة بس انت ناوي قلناه سبات تنيو جيت على يتنسو ماشين كسانبات بذي دنياوك أنا على الميلاد يا مالته هود نو على الليك رامي سلطة هود سلزي هود سمن تنياك أنا يجيت عن تنسائي عمل الكتاب بجيت عن تنسائي لو الله شني متفتص مونك على كيداني يا عمل الكتاب عندم سمن قدر يود يعني ون على بتعمل الكتاب مش كذي نو على موتني من النور ون يعني ون على منو بتعمل الكتاب لمن بزي على ملا يالله يك أنا أقوى داتر بس أبعتك على تتتم وليت تزل الله كان دس كسم سبات قدر أشوك إن لقنا عند بلاشوا متجمعوا سمن تاني يوم يا سايل من دونه كذي عالم يموت عثاجين يجيزي نقدر هلو ما بك عثم لم يعملك يا إبراهيم اللي جوا تللي هون البهاي ما نوت سمعت كل بنزين نقدر وش لا يكير على كذي عير قارف تصم قال كلا نفس من جوا وكذي بوهلا لما السالي جيت عثم بتن سايو يادامنا يهوان هلو تاريخ هالك يرو سماچون አልቀየረው ኃጢያተኞች በደለኞች ይባሉ የነበሩ ስማቸው ተቀየረ ያምላካቸው ወላጆች እየተባሉ ስማቸው ይጣራ የድልነሹ ወላጆች ናቸው ለክ ነው የንጉሱ ወላጆች ናቸው ማን ደፋር ነው እነሱን ይከስ የንጉሱ እኮ እናትና አባት ናቸው የንጉስ እናትና አባት በምን አይነት ክብር ነው የሚከበሩ እንዲህ አድርጎ ነው ስማቸው የሚቀየረው أنا نانت فصومي هون زلالة ماويك على كيدان دعمو كذي أخير قارن من جبو كمل وحالة كذي حالن كتلاقيين وحالة كرستنا بزي حالن مني أبغى أنا جرايل جرا من مي هونو تجاد دعمي هونو بزانيا ومالم جرا كرستنا أشيل مني هونا ياد قال بزينيا وعالم منا بزانيا وعالم يمني نوراو هوت قنيت أنا يعني وعالم من دي ولا من جلس أو كمل شلو بلا يهونا بعد ديس كيدان مجزرم على مجزرم من يلو ها تكمل يلو عند سو بيجزر لا تينا ما تكمل ሳይንስ ሰዎች ከጤና አንፃር ይመክሩናል አላችሁ አይደል? ይመክራላችሁ አይደል? ለሁለት ይሆን ከጤና አንፃር መገበል ይጠቅማል ይባላል። በገጠር ኢትዮጵያ ብትሄዱ ያልተገዘረ ህፃን አያጠምቁላችሁ። አሁንም እዚህም ብትመጡ አንዳንድ ትልልቅ ሽማግሌ አለው ያልተገዘረ ከሆነ እንዴ ምን ሆናችኋል ብሎ ይቆጣል። ተገዘረም አልተገዘረም ግን ለውጥ የለውም። ለልጁ ጤናና ካደገ በኋላ ቁስሉ ምን ወለ ይቶ ከሚሰቃይ ግን በልጅነቱ መገዘሩ ጥሩ ነው። በስምንት ቀኑ ቆርጣት ይመጣል ጥሩ ነው። ቁስሉን ሳያውቀው ሳይለየው እዛው ሽንቱን ሲያናበት አድርቆ ይገላግለዋል። ካደገ በኋላ ከሆነ ግን ስቃዩ ትዚላቸዋል። የሴኬምን ሰዎች ያረጓቸው ያዕቆብ ልጆች ያቺ ተንኮል ከባድ ተንኮል ነበር። ይመጣባት አለ ወለሽ። ስለዚህ በስምንት ቀኑ ቢሆን ለንጽህና። በአዲስ ኪዳን ግን ተገዘረም አልተገዘረም አይጠቅሙም። ስለ ጽድቅ ህይወት ከክርስትና ጋር ከክርስቶስ ጋር ላለው ህይወት መገዘሩ አለመገዘሩም ለውጥ አያመጣም። ግዝረትን በምን ተክቶታል? በጥምቀት ተክቶታል። ያ ጥምቀት በልባችን ላይ ያለውን ሸለፈት ቆርጠን መጣል። የኃጢአት ሸለፈት ቆርጠን መጣል። ከክርስቶስ ጋር በሞቱ በትንሳኤው ምንመስለዋል። ስንዘፈቅ ሞታችን ነው። ስንነሳ ከውሃው ብቅ ስንል የመነሳሳችን ነው። በመጽሐፍ ቅዱስ ትልቅ ጥንቃቄ የምታደርጉት ነገር እግዚአብሔር ለአብርሃም ግዝረትን ሲያዝ ወንዶች ይገዘሩ አለ እንጂ ሴቶች ይገዘሩ አላለ። ብዙ ጊዜ የሴት ግዝራትን የምትቃወመው ቤተክርስቲያን አለ። ሴቶች ይገዘሩ የሚል ህግ አልተሰጠም። ሲጀመር ጀምሮ ለማን ነው የተሰጠው? ለአብርሃም። ምክንያቱም ሴት ከወንድ ተገኝታለች። ስለዚህ አብርሃም በተቀበለው ቃል ኪዳን ሴቷም ትቀደሳለች። አያችሁ ሴቷን ተቀደሰች። ስለዚህ ለሴት ግዝራ መገዘር አልታዘዘም በመጽሐፍ ቅዱስ። ማን እንዳመጣው ይሄንን ትክክል ነው ጎጂ ባህል መባሉ አይደል? የኛ ግን ቤተክርስቲያን ያዘችው አንድም ጎጂ ባህል አልተባለም እስካሁን። አንድም ጎጂ ባህል አልተባለም። በዓላት ታበዛለች ነው የተባለው። እሱንም ተናግረው ሳይጨርሱ አንበጣና ኩኩባ ያው መልስ ሰጥቷቸዋል። ባላትን ብናከብ የበለጠ ፍሬያማ አድርገዋለሁ አይደል ያለው እግዚአብሔር። ምድር ሰንበት ነበራት። ለአዲስ ኪዳን እቺ ምድር መከረኛ ነች፣ አርፋ አታውቅም። በርሻውም እናሰቃያታለን፣ በዳንኪራውም እናሰቃያታለን፣ እረፍት የላትም። በእግዚአብሔር ሕግ ግን መሬት እኮ ሰንበት ነበራት። ስድስቱን ዓመት ትታረስ ነው ያለው እግዚአብሔር። በሰባተኛው ዓመት ግን ተረፋለ፣ ምድር ራሱ ተረፈ። የግብርና ባለሙያዎች ካሉ ከእግዚአብሔር ሐሳብ ጋር ይስማማሉ። አትስማሙ? ማረፉ ራሱ መሬቱ የበለጠ ፈርታይል ያደርገዋል። አቤት የእግዚአብሔር እቅድ ይሆናል። ምንም ነገር እኮ ለሰው ልጅ የሚጎዳ ነገር አዝራሽ ሁሉ ከእግዚአብሔር ፈቃድ ተከትሎ መሄድ እኮ እኔና እናንተ በዚህ ምድር ላይ ረሃብ የሚባል ነገር አያውቅም። አሳርፏታል። ምን አደርጋለሁ? በስድስተኛው ዓመት ለሁለት ዓመት የሚበቃ እሰጣቸዋለሁ። ለመቼና ለመቼ? ለሰባተኛው ዓመትና ለስምንተኛው ዓመት የሚበቃ። ለምን? በስምንተኛው ዓመት ገና ተዘርቶ ነው የሚደርሰው። ስለዚህ የሁለት ዓመት እሰጣቸዋለሁ አለ። ለነገሩ በአሁኑ ጊዜ ማለፉ ነው ይሻል። ሰው ሁሉ እንደዚህ ረፍት ቢሰጠው ኃጢአት ምን ያህል እንደምትታረሳስ። በመሬቱ ፋንታ ኃጢአት ትሆን ነበር እርሻዋ የሚለመልመው። እንዴ ስራ ሰርተን ማልተቻልና እንኳን ስራ ፈቶ ነን ይሆን ነበር እንደው ዘማ። ዋናው የኃጢአታችን ምንጭ ስንፍናችን አይደል? ስራ መፍታ ስራ ከመፈታ ይሄን ከባባል አፋታ ይላሉ አበው ሲተርፉ። ያ ውስጥ ነበር መንገው። እግዚአብሔር ይሄን ሁሉ ስርዓት ሰርቶ ነበር። ስለዚህ አንድም የሚጎዳ ስርዓት እግዚአብሔር አልሰጠም ለሰው። የሴት ልጅ ግርዛትንም እግዚአብሔር አላዘዘም። አዎ እንዲህ ብለው የሚጠቁሙ ካሉ ጣታቸው የታዘዘው ለማን? ለወንድ። በቤት የሚወለድ ወንድ ሁሉ ነው የሚለው መጽሐፍ ቅዱስ ተጣለ። በስምንተኛው ቀን ትገዝረዋል። ስለ ሴቶች አልተነገረም። ለምን? ሴት አካሉ ናትና በማን ትቀደሳለች? በባሏ ትቀደሳለች። በባሏ ትቀደሳለች። ደግሞ ይሄንን ቅዱስ ጳውሎስም ብሏል። ባል በሚስቱ ሚስት በባሏ ትቀደሳለች ብሏል። አከተም ይሄ ነው። በኋላ እግዚአብሔር ለአብርሃም የሰጠውን ተስፋ እያሰበ ያለ ሚስቱ ሳራ አንድ ጥያቄ አነሳች። እነሆ የኔን ማህፀን እግዚአብሔር ዘግቶታል አለች። የኔን ማህፀን እግዚአብሔር ዘጋኝ ነው አለች። እንዴ ብላ ዘጋኝ እግዚአብሔር። ስለዚህ ይችን ባሪያዬን ወሰድና ልጅ ወለድ አለችው አብርሃም። ይህን ስትለው አብርሃም ደስተኛ አልነበረ። ነገር ግን ሚስት ትሆንህና በእኔ ጭላ ይወለድ ብላ ስላዘዘችው የሳራን ቃል በማክበር ወደ አጋር ገባ ይላል። ወደ አጋር ሲገባ አጋር ወዲያውኑ ጸነሰች። በጸነሰች ጊዜ እመቤቷን በአይኗ ፊት አቃለለቻት ይላል። እንዳረገዘች ባወቀች ጊዜ እመቤቷን በአይኗ ፊት አቃለለቻት። በፊት ለሳራ ሰጥ ለምበጥ ብላ ትታዘዝ የነበረች አሁን ግን ናቀቻት። ምክንያቱም እሷ አልወለደችም። እሷ ግን የጌታዋን ጽንስ በምኗ ይዛለች? በማህፀኗ ስለያዘች ናቀቻት ይላል። ሳራ ደግሞ ይህን ስታይ ወደ አብርሃም ሄደችና መገፋቴ ባንተ ላይ ይሆናል። መጀመሪያ የማን ነበር ጥፋት? አሁን ግን ሄደችና ምን አለች? መገፋቴ ባንተ ይሆን። እንዴት ይቺ ባሪያ እኔን በክፉ አይነት ታይኛል? በንቀት አይነት ታይኛለች? የምታደርገውን አደርግ አለችው። አብርሃም መልሱ ምን ነበር? ባሪያሽ በእጅሽ ነው፣ የወደድሽውን አደርግ። ይህን መልስ ራሱ ስታዩ አብርሃም በነገሮች ሁሉ ከመጀመሪያው እንዳልተስማማ ያሳዩ። ባሪያሽ በእጅሽ ነው፣ የፈለግሽውን አድርጊባት ሲላት ሳራ በጣም ከፋችባት ይላል። አጋር ላይ ስትከፋባት አጋር ከመቤቷ ፊት ኮበለለች። ኮብልላ ሩቅ መንገድ ከሄደች በኋላ ደክማት አንድ የውሃ ምንጭ አጠገብ ተቀምጣ እያለች የእግዚአብሔር መልአክ ተገለጠ። አጋር ሆይ ምን ትሰሪያለሽ እዚህ አላት። የሆነችውን ሁሉ ነገረችው። አሁንም ወደ እመቤትሽ ተመለሽ አላት። የእግዚአብሔርን ትእዛዝ ተመለሽ። ወደ ማን ተመለሽ? ወደ እመቤትሽ ወደ ሳራ ተመለሽ። አንቺ ደግሞ ወንድ ትወልጃለሽ። እግዚአብሔር ሰምቶኛል ስትይ ስሙን እስማኤል ትይዋለሽ። እስማኤል ማለት እግዚአብሔር ሰምቶኛል ማለት። አሁን እስማኤል እኔ የሰላም ስም ነው አምናረኝ። አሁን እኔ ነገ እስማኤል ብዬ ስም ባወጣ ምን ልትሉ? እርግጠኛ ነኝ በድንጋይ የሚወግረኝ ሁሉ ሊመጣ ይችላል። ልጄ እንዳትገባም ልብ ይችላል። ግን እስማኤል ማለት ሌላ አይደለም። ምን ማለት ነው? እግዚአብሔር ሰምቶኛል ማለት። ከዚህ በላይ ምን ትልቅ ሰው አለ ቢሆን እኮ አይደል? አንዳንዶች እስልምና የተጀመረው በእስማኤል ላይ ይላሉ። ፍጹም የማይገናኝ ታዲያ ክርስቲያን የሆነው የኢስሐቅ ዘር እስላም የሆነው የእስማኤል ዘር ነው። አይገናኝም። ይሄ ከጥንት ዝም ብሎ ምንድን ነው የሚባለው በሰው ዘንድ ያለ አፈ ታሪክ ነው። እስልምና የተመሰረተ ትናንትና በሰባተኛው መቶ ክፍለ ዘመን የተመሰረተ ሃይማኖት። እስማኤል የነበረው ከክርስቶስ ልደት በፊት በትንሹ 2500 ዓመታት በፊት። ይገናኛል? አይገናኝም። ጭራሽ የዛን ጊዜ እስልምና የሚባለው ነገር ማይታወቅ። እስማኤል ማንን ነበር የሚያመልከው ብታችሁ ጠይቁ፣ እግዚአብሔርን ነው የሚያመልከው። ይስሐቅስ ብትሉ እግዚአብሔርን ነበር የሚያመልከው። ሁለቱም በአምልኮተ እግዚአብሔር ልዩነት የላቸው፣ የአኗኗር ዘይቤያቸው ብቻ ነው የተለያየ። በኋላ እግዚአብሔር ቃል ኪዳን ከይስሐቅ ጋር አደረገ፣ ከእስማኤል ጋር አላደረገም። ስለዚህ የእግዚአብሔር ምርጥ ህዝብ ሆኖ በይስሐቅ ዘር ያለው ተጠራ፣ ያኛው ደግሞ አልተጠራም። ልዩነታቸው ይብቻ። አብርሃም ሲሞት አብረው ነው የቀበሩት እኮ አይደል? ወንድማማቾቹ ጎን ለጎን ቆመው ነው ያንን ታላቅ ሰው አብርሃምን የቀበሩት። ወደድንም ጠላንም እስማኤል የአብርሃም ልጅ ነው። ስለዚህ እግዚአብሔር እስማኤልንም ባርኮታል። የሚደንቃችሁ ነገር እግዚአብሔር ቃል ኪዳን ሲሰጠው እንዲሁ የዛሬ ዓመት እመጣለሁ፣ ሚስት ሳራ ልጅ ትወልዳለች፣ ከእሱ ጋር ቃል ኪዳኔን አደርጋለሁ፣ እንደ ስጋ ፈቃድ ሳይሆን እንደ እኔ ፈቃድ ከተወለደው ጋር ብሎ እግዚአብሔር ሲነግረው አብርሃም በእግዚአብሔር ፊት ተጎነበሰ ይላል። ሰገደ ይልና በልቡ ምን አሰበ አብርሃም? ንግግሯ ታስታውቃለች፣ በአንደበቱ እንዳላወጣ ምን ነው እስማኤል በፊቱ ሆነ ነበር አለ። የዛን ጊዜ እግዚአብሔር ምን አለው? ይህችን የሚለው በልቡ ነው። ስለ እስማኤልም ሰምቻለሁ አለው እግዚአብሔር። ስለ እስማኤልም የተናገርከው ሰምቼዋለሁ፣ ስለዚህ እባርከዋለሁ። እሱ ደግሞ 12 ነገድ ይወልዳል፣ የእሱንም ዘር እግዚአብሔር አብዝቶታል። የሚደንቃችሁ ምክንያቱም ለአብርሃም ቃል ገብቷል፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ስላለ ማንንም ጭምር ባረከው፣ እስማኤልንም ባረከው። መልአኩም የነገራት ይህንን ነው። አጋርን በሆድሽ ያለው ወንድ ልጅ ነው ትወልጃለሽ፣ ስሙን እስማኤል ትለዋለሽ፣ እግዚአብሔር ሰምቶኛል ስትይ እግዚአብሔር እሱንም ያበዛዋል ያበዛዋል። አሁን ግን ወደ ማን ተመለሽ? ወደ እመቤትሽ ተመለሽ አላት። ተመለሰች፣ እስማኤል ተወለደ። አሁን እዚህ ላይ ተመልከቱ። ሳራ አንድ ነገር አስባለች በህሊ ነው። ይህን ሁሉ ዘመን መካን ስትሆን ይሄ ምክንያት ከኔ ይሆን ከባሌ የሚል ጥርጣሬ አታዩባት?
ስለዚህ መፈተን ፈለገች ከማን እንደሆነ ምክንያቱን ለማረጋገ ስለዚህ ምን አደረገች አጋርን ሰጠችው ግን ችግሩ ምን ማለት ተወለደ ስለዚህ ምክንያቱ በማን ዘንድ አይደለም በአብርሃም ዘንድ አይደለም አሁን ሳራ ቢያንስ አንድ ነገር አረጋግጣለች አሁን ምክንያቱ የማን ነው የሷል ባል በገዛ ስጋው ስልጣን የለውም አይደል ሚስቱም በገዛ አካሏ ስልጣን የላትም ስለዚህ አንድ ባል እንደፈለገ ሚስቱን ለሌላ ወንድ ወይም አንድ ሴት ባሏን እንደፈለገች ለሌላ ወንድ ሴት መስጠት ትችላለች ማለት
ነው ማለት ነው ማለት ሲሰጥ ታይታል ምን ነው እንዴ ቆየ ተቀፈ ነው ሰዎች ሚስታቸውን በቁማር የሚያስይዙ ሰምታችሁ ሚስቶቻቸውን በቁማር የሚያስይዙ ሰምተናል ውድ ብለን ሁሉን ነገር አስይዘው ሲጨርሱ ሚስቴ ነው በቃ ከተበላው በሚስቴ ብለው ተወራረዱ እንዳሉ ሰምተናል እዚህ ላይ ገና ብዙ ጉድ ተሰማኝ ደግሞ ምንም እኮ ይኸው መጽሐፉን ደግፋቸው አንጧ አካል ወደ ምንድን ነው ምክንያት ቅዱስ ጳውሎስ ባል በገዛ ስጋው ምን የለው ስልጣኑ የማን ነው የሚስቱ ነው ብሏል ስለዚህ ስልጣኑ ነው በቃ የኔ ነበር እኔ ደግሞ የምፈልገው ለምፈልገው ሰጠዋለሁ ማለት ትችላለች ባልም እንደዛው ማለት ስለዚህ ሳራ በባሏ ላይ ስልጣን ስለነበራት የባሏ ስጋ የሷ ስልጣን ስለሆነ ወደ አጋር ሂድ ስትለው ሄደ እንዴ በያዕቆብስ እናነብ የለን ራሄልና ለያ ፉክክራቸው ተዘላቹ ባላንና ዘለፋን ያመጡ ዛሬ ሂድና ከባሪያይቱ ጋር ዛሬ ከባሪያይቱ ጋር ዛሬ በእንኮይ ገዝቻለሁ ይያሉ ያዕቆብን መከራውን ሲያሳዩታል ምን በሁለት ሴት መወደድ ጭንቅ ነው አው አይደለም እንደቀላ አይደለም ጭንቅ ነው አይደል ከተወደዳችሁ አንድ ሰው መወደድ ነው በሁለት በሶስት ሰው መወደድ ከባድ አስጨናቂ ያዕቆብ አሁን ተዘላቹ ከተት ብሎ ከከብት ገዳ ይመጣና የሚወዳት ራሄልን ስለነበር ወደ እሷ ሊገባ ሲል ለያ ና ወደዚህ ትለዋል ምን በልጄ እንኳን ይገዛቻል አይደል ያለች ከሷ ጋር ገባ ማን ነው የዛን ጊዜ ተወለደው ንፍታሌም ነው ማን የተወለደው ያቺን እንኳን ራሄል በላችና ያዕቆብ ሸጠችው በእንኳን እህ ራሄልም ጥሩ አይደለች ባል እንዲማርከስ ማን ነገር ማለት በእንኳን ማሸጥ ማንዲት መብል ማለት ስለዚህ እዚህ ሳራ አላ እና አብርሃም ላይ የምታወት ነገር የተፈቀደ ነው አይደለም አትሆን ሞግቱኝ በትክክለኛው ማለት ነው
አብርሃም ለቤት ይችላል አብርሃም አለሜት ይችላል ሪድ ብትሎ ሳራ ለቤት ይችላል
የሱስ ስጋ የሷ ስልጣን ነው አለ ሁሉ መጽሐፍ
እንደሱ ቢልም ለሚሄድ ሳይሆን ቢያንስ ለሷ መብት ለመስጠት
ምን አይነት መብት
የሚያስኬድ መብት ሳይሆን ሌላ ነገር ለምሳሌ እሷ ፍላጎት ኖሯት እሱ እንዳይከለክላል
ፍላጎቷ ልጅ ነው ፍላጎቷ ከዛኛው እንዲወለድ እሷ አልቻለች እሺ እንዴ ባለ
ሳራ በአብርሃም ላይ ተነጥራ ስልጣን በላይ እግዚአብሔር በአብርሃም ላይ ስልጣን ነበረውና ከሳራ ቃል ግን እግዚአብሔር ቃል
መጥቷል ሞግታል
አሁን ያው አትዘሙት ያመጣ እና ምንም ብስዋሮስ ያንን ሂድም ምናልባት ስልጣኑ ገደብ ሊሆን ይችላል ማለት ከዝሙት አሁን ሁለ ወደ ሌላ ወደ ሁለተኛ ሰው ከሄደ ዝሙት ሆነ ማለት ነው ስልጣኑ ያንን የገደብ የዝሙትን የማይነካ መሆን አለበት ማለት ነው ስለዚህ ትክክል አይደለም
እዛን ጊዜ አልተጻፈላቸው ዝሙት እንዴ አልተጻፈ የዋሁ ዘመን እንዳለ
መጀመሪያ ከነሱ በፊትም አዳምና ሔዋን ሲፈጠሩ አንድ ሰው ለአንዲት ሴት ነው የተፈጠረውና ስልጣን ማለት ምንድነው በባሏ ላይ ስልጣን ያላት ራሷ ብቻ ነች እንጂ ማለት ባለማዩ ማለት ያለ ትራንስፈረብል ያለውን ራይት አለ ለራሳችን ብቻ የምንጠቀመው ልክ እንደዛ
ነው ጥሩ ነው ያግሰው ነው ትራንስፈረብል የማይሆነው ምን ምንድነው ለምሳሌ
አሁን አንድ ሰው ኮንዶሚኒየም ቢደርሰው 5 አመት ሳይሞላ እንዳትሸጠው ብሎ ከልክሎታል ግን እንዲጠቀምበት ፈቅዶለታል
ይቆየን ወስማት ለእግዚአብሔር
ቃል ይተሰማል
ወስማ አብ ወልድ ወመንፈስ ቅዱስ አስቀደም
አቡ አምላክ አሜና ቤቱ ቅዱስ አምላክ ሆይ እናመሰግናለን። አሜን። በሁሉ ስለሁሉ ጌታ ሆይ እናመሰግናለን። በደስታችንም ሆነ በሐዘናችን በማግኘታችንም ሆነ በማጣታችን በጤናችንም ሆነ በህመማችን ወቅት አንተን እንድናስብ አንተን እንድናመሰግን የሚያስችለን ልቦና እንድትሰጠን እንማጸናለን። ቅዱስ አባት ሆይ ሀገራችን ኢትዮጵያን ከጥፋት ህዝቦቿን ከመቀሰፍት እንድትጠብቅልን እንማጸናለን። የተቸገሩትን ሁሉ እንድትረዳልን፣ የታመሙትን ሁሉ እንድትፈውስልን፣ የተፈገመገሙትን ሁሉ እንድትደግፍልን፣ የባዘኑትን ሁሉ እንድትሰበስብልን፣ በስራትና በጽኑ አገዛዝ የተያዙትን ሁሉ ነፃ እንድታወጣልን ጌታ ሆይ እንማጸናለን። ቅዱስ አምላክ ሆይ ከኛ ተለይተው ወደ አንተ የመጡትን የሐመረ ድንግልንና የወልደ ገብርኤልን ነፍስ ሀገር ህይወትን መንግስተ ሰማያትን ሰጥተህ በአብርሃም በይስሐቅ በያዕቆብ በወገኖችህ በወዳጆችህ አጠገብ እንድታኖርልን እንለምናለን። ቅዱስ አባቶይ በእምነት ሆነን የምንለምንህን ልመና እንድትሰማን እናምናለንና ጌታ ሆይ የነዚህን የሁለቱን የወንድማችንን የወልደ ገብርኤልን ቤተክርስቲያንህን ሲያገለግል እንደኖረ አንተ ታውቃለህ። ስራው በአንተ ፊት የተመዘነ እንደሆነ ታውቃለህና እረፍተ ነፍስን እንድትሰጠው ከእኛ ተለይታ ወደ አንተ የመጣችህም አገልጋይህን ሐመረ ድንግልን እንዲሁ እረፍተ ነፍስን ሰጥተህ ደስ እንድታሰኛቸው ጌታ ሆይ እንማጸናሃለን። ምንም ኃጢአተኞች ብንሆን ምንም ደካሞች ብንሆን በስምህ አምነናልና በስምህ ተጠምቀናልና ቅዱስ ስምህን ጠርተን የምንለምንህን ልመና ሁሉ እንድትሰማን እንማጸናሃለን። እኛንም በሕይወት እንድትጠብቀን ኑሯችንን ሕይወታችንን መስመር እንድታስይዝልን ሁልጊዜ የሚታበይ ልቡና አውጥተህ በትህትና የተሰበረ ልቡናን እንድትሰጠን አንተን የሚናፍቅ ህሊና እንድትፈጥርልን በህይወታችን ዘመን ሁሉ አንተን በሚያስደስት ስራ እንድታጸናን ሁሉ እንማጸናለን። የሰማነውን የተማርነውን ሁሉ በልቦናችን እንድታሳድርብን ለዚህ ለወንድማችንና ለእህታችን ለወልደ ገብርኤልና ለሐመረ ድንግል በስማቸው የቀረበውን ለነዳያን የተመጸወተውን በከርሰ ነዳያን ሆነ እንድትቀበልልን የኃጢአት መደምሰሻ የዲያብሎስ ድል መንሻ የመንግስተ ሰማያት መውረሻ እንድታደርጋቸው ተስፋ የሰጠህንን ምድር እንድታወርሳቸው እኛንም ደግሞ እነሱ በዛ ሆነው በሚጸልዩት ጸሎት እንድትረዳን እንድትጠብቀን ጌታ ሆይ እንማጸናሃለን። ቅዱሳንህን ደስ እንዳሰኛቸው እነሱንም ደስ ታሰኛቸው ዘንድ ስለ ቅዱስ ስምህ ብለን እንለምናሃለን። ጌታ ሆይ ይህንን ሁሉ የምንለምንህ ስለ እኛ እንዳይ ጽድቅ አይደለም፣ ስለ ነቢያትና ሐዋርያት ጻድቃንና ሰማዕታት ደናግልና መነኮሳት ብለህ ከሁሉ በላይ ንጽሕት ቅድስት ክብርት ስለሆነች ስለመቤታችን ስለ ቅድስተ ቅዱሳን ድንግል ማርያም ብለህ የምህረት አበጋዝ የቃል ኪዳንህ መላእክ ስለሚሆን ስለ ቅዱስ ሚካኤል መላከ በስርዓት ስለሆነ ስለ ቅዱስ ገብርኤል ስለ እኛ ስለ ፈሰሰ ደምህ ስለ ተቆረሰ ስጋ ስመ ስርየት ስመ መድኃኒት ስለሆነው ኢየሱስ ክርስቶስ ስለሚባለው ስምህ ብለህ ልመናችን ሁሉ እንድትሰማን እንማጸናሃለን። ቅዱስ ስምህንም እንዲህ ብለን እንጠራለን። አባታችን በሰማያት የምትኖር ይቀደስ፣
መንግስትህ ትምጣ፣
ፈቃድህ በሰማይ
የዕለት እንጀራችንን ስጠን፣
በደላችንንም ይቅር በለን
እኛም የበደሉንን ይቅር በለን፣ አቤቱ ወደ ፈተና አታግባን፣ መንግስትህ ትምጣ፣ ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። የአሸናፊ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ጸጋን የተመላሽ ደስ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።
ኃጢአትን ፈጽመ ይቅር የምትል ተነሳያንን በንስሐ ወደ የምትቀበል ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ነው። የኔን የባሪያህንና በዚህ ያሉ የወንዶችና የሴቶች አገልጋዮችን ኃጢአት በደላቸውን ሁሉ ፈጽመ ይቅር በል።
አሜን።
በሐልዮ በነቢብ በገቢር አውቀን በድፍረት ሳናውቅ በስተት ከልጅነት እስከዚህ ሰዓት የተሰራውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ።
አሜን።